ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ጥር 6 2017 ዓ.ም ስርጭታችን ጀመረ። ርዕደ መሬት በተደጋገመበት የኢትዮጵያው አፋር ክልል ወደ 50 የሚጠጉ የሕዝብ መገልገያ ተቋማት መውደማቸው ተነገረ።
እዚህ እኛ አካባቢ ላይ በዚህ መልክ ነው ማለት ነው።
ከአካባቢው ባለሥልጣናት መካከል አንዱ የሆኑትን መሐመድ አስኪርን ነው ቀደም ብለን የሰማናቸው። ዝርዝሩ በምሽቱ ተካቷል። ሰደድ እሳት ወደ በረታባት የአሜሪካዋ ካሊፎርኒያ ግዛት አቅንተንም በዚያ ከሚኖሩ ከኢትዮጵያውያን ጋር ቆይታ እናደርጋለን። የምሽቱን ስርጭት እየመራው አብሬያችሁም ቆየው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምታመሻው ብርሃን ኃይሉ፣ ዋና አዘጋጃችን ደግሞ ጽዮን ግርማ ናት። ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይደመጣል። አብራችሁ እንድትቆዩ አስቀድመን እንጋብዛለን። ከሁሉ አስቀድሞ አጫጭር የዓለም ዜናዎችን ሊያጋራ እናስማማዋየ ነው አብሮን ይገኛል። ወደ እሱ መራችኋል።
አመሰግናለሁ ሀብታሙ። ሰላም ጤና ይስጥልን ተመልካቾቻችን፣ በድጋሚ እንደምን አምሽታችኋል? አስማማየ ነው ነኝ። የምሽቱ ዜናዎችን እንደሚከተሉ አሰማችኋለሁ። በቅድሚያም ዋና ዋናዎቹን፣ ኳታር እስራኤልና ሐማስ ወደ ተኩስ አቁም ስምምነት ተቃርበዋል ስለማለቷ፣ የጀርመን መከላከያ ሚኒስትር አጋርነታቸውን ለማሳየት ዩክሬን መጎብኘታቸውና በደቡብ አፍሪካ ተጨማሪ 8 የማዕድን ቆፋሪዎች አስክሬን መገኘቱ የተመለከቱ ዜናዎች በምሽቱ ከተካተቱት መካከል ናቸው። ወደ መጀመሪያው ዜና አልፋለሁ። ካታር ጋዛ ሰርጥ ላይ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረስ የተያዘው ድርድር የመጨረሻው ምዕራፍ ላይ እንደሚገኝ ተናገረች። የሁለቱ ወገኖች ስምምነት ላይ ለመድረስ በእጅጉ የተቃረቡ መሆኑን ካታር ዛሬ ማክሰኞ አስታውቃለች። የካታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጅድ አልናሳሪ በሳምንታዊ መግለጫቸው ድርድሩ አዎንታዊና ውጤታማ መሆኑን ገልጸው፣ ሆኖም ተስማሙ ተብሎ ከመታወጁ አስቀድሞ ከመጠን በላይ ከመደሰት መቆጠብ እንደሚገባ አስጠንቀዋል። ካታር፣ ግብፅና ዩናይትድ ስቴትስ ጦርነቱን ለማስቆም ወራት የፈጀውን ጥረት የመሩ ሲሆን ዛሬ ማክሰኞ በዶሃ የተደረጉ ንግግሮች በስምምነቱ የመጨረሻ ዝርዝሮች ላይ አተኩረዋል። ትላንት ሰኞ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ስምምነቱ በመጨረሻውን ወደ መሆን ተቃርቧል ብለዋል። ባይደን የውጭ ጉዳይ ፖሊሲያቸውን ስኬት ለማጉላት ባደረጉት ንግግር ስምምነቱ ታጋቾችን ነጻ ያወጣል፣ ጦርነቱን ያስቆማል፣ ለእስራኤል ደህንነቷን ይሰጣል፣ በዚህ ጦርነት ውስጥ ከባድ መከራ ለደረሰባቸው ፍልስጤማውያን ሰብአዊ እርዳታ እንድንሰጥ ያስችለናል ብለዋል። የተኩስ አቁም መሠረታዊ መለኪያዎች የሂደቱን የተለያዩ ደረጃዎች ያመለክታሉ። ሐማስ እንደ አውሮፓውያን አቆጣጠር ጥቅምት 2023 ታጣቂዎቹ በእስራኤል ላይ ጥቃት ካደረሱ በኋላ የያዛቸውን ታጋቾች ሲለቅ፣ የእስራኤል ባለሥልጣናት ደግሞ የፍልስጤም እስረኞችን ይፈታሉ። የእስራኤል ወታደሮች ደረጃ በደረጃ ከጋዛ ይወጣሉ። በግጭቱ የተፈናቀሉ አንዳንድ ፍልስጤማውያንም ለፍልስጤማውያን ሲቪሎች እየጨመረ ከሚመጣው እርዳታ ጋር አብረው እንዲመለሱ ይፈቀድላቸዋል። በዩናይትድ ስቴትስ በግብፅና በካታር እየተመራ ለወራት ሲካሄድ የቆየው ድርድር ጦርነቱን ማቆም ባይችልም አሜሪካ የአመራር ለውጥ ለማድረግ በዝግጅት ላይ ካለችበት ከቅርብ ሳምንታት ወዲህ ግን ጥረቱ ተጠናክሮ ቀጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኤምኤስኤንቢሲ ለተባለው የአሜሪካ ቴሌቪዥን ትላንት ሰኞ በሰጡት ቃል ሁለቱ ወገኖች ስምምነት ላይ ለመድረስ አሁን ከምንጊዜው የሚበልጥ ተቃርበዋል ብለዋል። አሁን ኳሱ ሐማስ ሜዳ ውስጥ ናት ብለዋል የውጭ ጉዳይ ሚኒስትሩም። የባይደን የብሔራዊ ደህንነት አማካሪ ጃክ ሲልቫን ትላንት ሰኞ እንደተናገሩት የባይደን አስተዳደር ባለሥልጣናት ስለ ድርድሩ ሂደት በየጊዜው ለተመራጩ ፕሬዚዳንት ዶናልድ ትራምፕ የመካከለኛ ምስራቅ አማካሪዎች ገለጻ ሲያደርጉላቸው ቆይተዋል። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ በኋለኞቹ የድርድር ዙሮችም ተሳትፈዋል። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሬስ ከሶስት ዓመት በፊት በሩሲያ የተከፈተባትን ወረራ ለመመከት የምትዋጋውን ዩክሬንን ዛሬ ማክሰኞ ጎብኝተዋል። የጀርመኑ የመከላከያ ሚኒስትር ዩክሬን የጎበኙት ከተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዓለ ሲመት አንድ ሳምንት በፊት ሲሆን በአዲሱ አስተዳደር የዩክሬን ፖሊሲ ሊለወጥ ይችላል የሚሉ ጥያቄዎች እየተነሱ ባሉበት በዚህ ወቅት መሆኑ ነው። የጉብኝቱ ዓላማ ለዩክሬን የሚደረገውን ድጋፍ የሚቀጥል መሆኑን ለማረጋገጥ መሆኑን የጀርመን ባለሥልጣናት ተናግረዋል። ይህ በእንዲህ እንዳለ በርካታ የሩሲያ ክልሎች ባለሥልጣናት አካባቢዎቻቸው በዩክሬን ሰው አልባ አውሮፕላኖች ጥቃት እንደደረሰባቸው ዛሬ ማክሰኞ ተናግረዋል። ጥቃት ከደረሰባቸው መካከል የሩሲያ ቦምብ ጣይ አውሮፕላኖች የጦር ሰፈር ይገኝበታል። ባለፈው ሳምንት የዩክሬን ጦር ለጦር ሰፈሩ ነዳጅ የሚያቀርበውን የነዳጅ ማጠራቀሚያ ጥቅቷል። የሩሲያ ጦር በ11 የተለያዩ ክልሎች የሩሲያ ጦር ጥቃት ለማድረስ ከተቀመጠባቸው 80 ሰው አልባ አውሮፕላኖች ውስጥ 58ቱን ማውደሙን የዩክሬን ጦር ዛሬ አስታውቋል። ቻይና አሜሪካ የሰው ሰራሽ ልቀትን አስመልክታ ያወጣችውን ህግ እንደምትቃወም አስታወቀች። ቻይና ዩናይትድ ስቴትስ ወደ ውጭ የምትላከውን የሰው ሰራሽ ልቀት ወይም አርቲፊሻል ኢንተለጀንስ በሚመለከት አዲስ ያወጣቻቸውን የቁጥጥር እርምጃዎች በጽኑ እንደምትቃወም ገልጻ ኩባንያዎቿን ለመጠበቅ ቆራጥ እርምጃዎች እንደምትወስድ አስታውቃለች። የባይደን አስተዳደር ትላንት ሰኞ የሰው ሰራሽ ልቀትን ለማዳበር የሚያገለግሉ ቺፕስ የተባሉ ልዩ የዘመናዊ ኮምፒውተር ክፍሎችን ወደ ውጭ ስለመላክ አስመልክቶ አዲስ ማዕቀፍ አቅርቧል። እርምጃው ከአምራቾችና ከሌሎች ሀገራዊ ኢኮኖሚያዊ ጥቅም ጋር ተያይዘው በቴክኖሎጂ ላይ የሚከሰቱ የብሔራዊ ደህንነት ስጋቶችን ሚዛን ለመጠበቅ የሚደረግ ሙከራ መሆኑንም በአሶሲየትድ ፕሬስ ዘገባ ተጠቅሷል። አዲሱ ደንብ አብዛኛው ትኩረት ቻይና ላይ ቢሆንም ሜክሲኮ፣ ፖርቹጋል፣ እስራኤልና ስዊዘርላንድ ለሰው ሰራሽ ልቀት መረጃ ማዕከላትና ምርቶች የሚያስፈልጉ ቺፖች ላይ ገደብ ከጣለባቸው ሀገራት መካከል ናቸው። በደቡብ አፍሪካ የማዕድን ማውጫ የነፍስ አድን ሰራተኞች ዛሬ ማክሰኞ 8 ተጨማሪ አስክሬኖችን ከጉድጓዱ አወጥተዋል። መውጣት ያልቻሉ ከ400 የሚበልጡ ቆፋሪዎች አሁንም ጉድጓድ ውስጥ እንዳሉ ተነግሯል። የሞቱት የማዕድን ቆፋሪዎች ቁጥር 100 መድረሱም ተመላክቷል። በጎ ፈቃደኛ የነፍስ አድን ሰራተኞች በጉድጓድ ውስጥ ያሉ ሰዎችን ሁኔታ እየተከታተሉ ሲሆን፣ ፖሊስ ህገ ወጥ የማዕድን ሰራተኞች ናቸው ያላቸውን ጉድጓድ ውስጥ ያሉትን ቆፋሪዎች የግዳቸውን ሲወጡ ለማሰር የእርዳታ አቅርቦት እንዳይገባላቸው መከልከሉን አስታውቋል። የአገሪቱ ከፍተኛ ፍርድ ቤት ተጨማሪ ሞት ለማስቀረት ባለፈው ቅዳሜና እሁድ ለማዕድን ቆፋሪዎቹ የምግብ ውሃና የሕክምና እርዳታ ያለማቋረጥ እንዲደርሳቸው ትዕዛዝ መስጠታቸውን ሮይተርስ ዘግቧል። አንድ የሲቪክ ድርጅት ተወካይ ለሮይተርስ እንደተናገሩ ስለ ሁኔታው ትክክለኛ መረጃ ለማግኘት የድርጅታቸውን በጎ ፈቃደኞች ወደ ማዕድን ማውጫው ልከዋል። የነፍስ አድን ስራው የቀጠለው ባለፈው ሳምንት ስቃዩን አልቻነውም፣ እንደ ዝንብ እየሞትን ነው በማለት የማዕድን ቆፋሪዎቹ በጣቂ ወረቀቶች ላይ በጻፏቸው ደብዳቤዎች መማጸናቸውን ተከትሎ ነው። አድማጮቻችንና ተመልካቾቻችን፣ ከአሜሪካ ድምፅ የምሽቱ ዜናዎቻችን እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ ሀብታሙ ልመልሳቸው።
አስማማዋየ ነው። ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። አድማጮቻችን እንዲሁም ተመልካቾቻችን ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ እንዲሁ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። የማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው በዚያው ትጠብቃችኋለች። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በአፋር ክልል አዋሽ ፈንታሌ ዶፋን ተራራ አካባቢ በተደጋጋሚ የተከሰተ በሚገኘው ርዕደ መሬት በቀጥታ የአደጋ ተጋላጭ በሚል ከተለዩ ቀበሌዎች እስካሁን 54 ሺህ ሰዎች ቀያቸውን ለቀው እንዲወጡ መደረጉን ክልሉ አስታውቋል። በአደጋው 37 ትምህርት ቤቶችና 13 የጤና ተቋማት መውደማቸውን የክልሉ ትምህርት ቢሮ ምክትል ኃላፊ ዶክተር አዳም ሙሳ አስታውቀዋል። የአሜሪካ ድምፁ ዘጋቢ ገልሞ ዳዊት የመሬት መንቀጥቀጡ በተከሰተበት ማዕከል ተገኝቶ ነዋሪዎችን አነጋግሯል።
ይህ በአፋር ክልል ዱሌሳ ወረዳ የሚገኝ ሰገንቶ ቀበሌ ነው። ዶፈንና ፈንታሌ በተባሉ ተራሮች ግራና ቀኝ የተከበበችው በዚች የገጠር መንደር ከመስከረም ጀምሮ ተደጋጋሚ የመሬት መንቀጥቀጥ እንደተከሰተባት ነዋሪዎቿ ይናገራሉ። በዚህ ምክንያት በዚህ ቀበሌ ይኖሩ የነበሩ ሁሉ ለመፈናቀል ተዳርገዋል። አሁን በመንደሯ ማንም የለም። በአካባቢው የሚታየው ከመሬት ውስጥ የሚወጣው ፍልዋና ጭስ ብቻ ነው። ስለ ሁኔታው ያስረዳን ሀሰን ካሚል የሰገንቶ ቀበሌ ነዋሪና የአካባቢው የጎሳ መሪ ነው።
በመጀመሪያ መስከረም ወር ላይ መሬት መንቀጥቀጥ ሲጀምር መስከረም 28 ላይ ይሄ ፍንዳታ ተከሰተ፣ የመጀመሪያው ጊዜ ማለት ነው። ከዛ ህዝቡ ላይ በጣም ድንጋጤ ፈጥሯል። መሬቱን በጣም እየተንቀጠቀጠ ነበረ። ይህ የምታዩት ዶፋን ተራራ ነው። ከዶፋን ተራራ ወደ ፈንታሌ ነው ስንጥቀቱ፣ የመሬት ስንጥቀቱ እየሄደ ያለው። የዛኔ ብዙም ህዝቡ አልተፈናቀለም፣ ምንም አልተፈናቀለም ነበረ። አሁን ደግሞ ድጋሚ ታህሳስ ወር ላይ 24 ላይ 25 ላይ እንደዛ አይነት ፍንዳታ ተከሰተ። ግን ህዝቡ ለመፈናቀልም ሊሆን ቻለ። ከዚያውን ከዚህ ይሄ ያለንበት ዞን ይሄ ገቢረሱ ዞን ነው። በገቢረሱ በዱለቻ ወረዳ በሳጋንቶ ቀበሌ ላይ ነው ያለነው አሁን። ስለዚህ ይሄ ቀበሌ ላይ ይሄ ሁለተኛ ጊዜ ነው አሁን ህዝቡ ላይ ትልቅ ስጋት እየተፈጠረ ነው ያለው።
እዚህ ከመሬት ውስጥ ተደጋግሞ የፍንዳታ ድምጽ ይሰማል። ፍንዳታውን ተከትለው የሚወጣው የተፈለቀለቀ ውሃም ሽታ አለው።
እዚህ ከዚህ ማዶ ሁለት ሶስት ፍንዳታ አለ። እዚህ አካባቢ ብቻ ወደ 10 ምናምን ወደ 14 ፍንዳታ ነው የተካሄደበት። ከኋላ ይተኮሳል፣ ከፊት ይተኮሳል፣ ከጀርባም ይተኮሳል። እንዳለ እንዳየው የኤሪያም ይሄድበት እንዳለ መስመሩ ወደ ፋንታሌ ነው እያመራ ያለውና ይሄ ውሃ የለም። እዚህ አካባቢ ውሃ የሚባል አልነበረም። ስለዚህ ውሃ የለም። አሁን ሲያዩት የቮልካኖ አይነት ነገር ነው ነው ባለሙያዎች እያሉ ያሉትና ይሄ ቮልካኖ ከዶፋን ተራራና ከፋንታሌ ነው የሚነሳው። ሲያጠኑት የመሬት ባለሙያዎች እሳትና ውሃ ላይ ነው ያላችሁት፣ ሁለት ዶፋንና ፋንታሌ ጋራ እሳት ላይ ነው ያላችሁት። እሱ ፈጣሪ ነው የሚያውቀው። እንግዲህ ከፋንታሌ ከዶፋን ተራራና እስከ ፋንታሌ ነው አሁን ይሄ መሬት መንቀጥቀጥ ያለው።
መሬቱ ወደምንቀጠቀጥበት አካባቢ በተጠጉት ቁጥር ንዝረቱ ሲጨምር ይሰማል። ዞን 3 ስር የምትገኘው አዋሽ ፈንታሌ ወረዳም ሌላ በመሬት መንቀጥቀጡ የተጎዳች ወረዳ ነች። የአራት ልጆች እናት ወይዘሮ አዶ አሊ ከዚህ አካባቢ ተፈናቅላ መጠለያ ነጥባች ትናገራለች።
ከመሬት ውስጥ ሲወጣ ልክ እንደ ከባድ የጦር መሳሪያ ድምፅ በጣም የሚያስደነግጥ ነበር የሚሰማው። በጣም ያስፈራ ነበር። ሰው ይቅርና እንስሳት ራሳቸው መግቢያ ጠፍቷቸው ሲጨነቁ ነበር። በጊዜው ምንም ማድረግ ስላልቻል ፈጣሪ ሕይወታችንን ብቻ እንዲያተርፍልን ስንማጸን ነበር።
አቶ አህመድ ኢሲስ ከአዋሽ ፈንታሌ ወረዳ እዚህ አሰበል ወራ ጊዜያዊ መጠለያ ከደረሰ ገና ሳምንቱ ነው።
በመሬት መንቀጥቀጡ የተነሳም ትተነው የመጣነው ቀበሌያችን መሬት ተሰንጥቋል። ቤቶችም ፈርሰዋል። ለምሳሌ እኔ ቤቴ ፈርሶብኛል። የመኖሪያ ግቢም ለሁለት ተሰንጥቋል። እዚህ ከደረሰን አሁን አንድ ሳምንታችን ነው። እዚህ አሁን ያለንበት ቦታም ንዝረቱ አለም፣ ግን ከሸሸንበት ቦታ አሁን ያለንበት ቦታ የተሻለ ቢሆንም ሙሉ በሙሉ ከስጋቱ ነጻ አይደለንም።
በዚህ በዱሌሳና አዋሽ ፈንታሌ ወረዳዎች መካከል በሚገኘው ቦታ በተደጋጋሚ እየተከሰተ በሚገኘው የመሬት መንቀጥቀጥ ምክንያት መሰረተ ልማቶች ወድመዋል። ለምሳሌ ከዚህ የሚፍለቀለቅ ዋና የተቃጠለ ድኝ መሰል ሽታ ያለው ጭቃ ከሚተፈው ጉድጓድ ጀርባ የሚገኘው የሰገንቶ አንደኛ ደረጃ ትምህርት ቤትና የሰገንቶ ጤና ኬላ ፈርሰዋል። የዱሌሳ ወረዳ ሁለት ቀበሌ ነዋሪዎች በንዝረቱ አደጋ ምክንያት ወደ ሌላ ቦታ ሸሽተዋል። የወረዳው አርብቶ አደር ጽሕፈት ቤት ኃላፊ አቶ መሐመድ አስኪር ነዋሪዎቹን ስላፈናቀለው ጉዳት ያስረዳሉ።
እስከ ማግኒቱዱ 5.2 እስከ መድረስ 5.8 እስከ መድረስ ደረጃ ሲደርስ መጨረሻ ላይ ኢቫኩዌሽን ተጀመረ ማለት ነው። የእኛ የሁለት ቀበሌ ተቋማት ናቸው። በጤና፣ በትምህርቱ፣ በግብርናው፣ በፋብሪካውም ጭምር ጉዳት የደረሰው እዚህ የእኛ አካባቢ ላይ በዚህ መልክ ነው ማለት ነው።
የመሬት መንቀጥቀጥ ንዝረቱ ፈንታሌ ወረዳ የሚገኙ ትምህርት ቤቶችንና የጤና ተቋማትን መጉዳቱን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ አሰም ሙሳ ተናግረዋል።
በወረዳ ላይ ለምሳሌ ከ20 በላይ ትምህርት ቤቶች ከፍተኛ ጉዳት ደርሶባቸዋል። የመማር ማስተማሩን በእነዚህ አካባቢዎች ላይ ደግሞ የቆመበትና አሁን እዚህ ሪኢስታብሊሽ ለማድረግ በአይዲፒ ሴንተር ላይ ሙከራዎች እያደረገን ያለ ነው። ስለዚህ በአገልግሎት ሰጪ ተቋማት አንጻር ሌላው ጤና ነው። የጤና ተቋማቶች ላይ በተለይ አራት የጤና ኬላዎች ላይ ከፍተኛ ጉዳት አስከትሏል። ስምንቱ ላይ ደግሞ እንደዚህ ዳሜጅ አስከትሏል።
የኢትዮጵያ የፌዴራል መንግስት ባለፈው ሳምንት የመሬት መንቀጥቀጡ በተደጋጋሚ ይከሰትባቸዋል ብሎ ከተለዩ አደጋ ቀጠናዎች ሰዎችን ለማውጣት በስራ ላይ መሆኑን መግለጹ ይታወሳል። ዶክተር ሙሳ አደም የክልሉ ትምህርት ቢሮ ምክትል ኃላፊ እንዲሁም የአደጋ መከላከሉን ለመምራት የተቋቋመ ኮማንድ ፖስት ኮሚቴ አባል ናቸው።
ወደ 54,000 ሰዎች ተፈናቅሏል። ይሄ ወደ 9,030 ሃውስሆልድ ማለት ነው እና እነዚህን ሰዎች መጀመሪያ ፕራይም ታርጌቱ የነበረው ምንድን ነው? እነዚህን ሰዎች ከአደጋ ቀጠና ማውጣት ነው፣ እነሱን ኢቫኩዌት ማድረግ ነው። ያ በተሳካ ሁኔታ ተሰርቷል። በትምህርት ፓርቲኩላርሊ በኩል የደረሰው ጉዳት ወደ 37 ትምህርት ቤቶች ናቸው ጉዳት የደረሰባቸው። ከነዚህ 37 ትምህርት ቤቶች ወደ 5339 ተማሪዎች ከትምህርት ገበታቸው ውጪ ሆኗል። ወደ 246 አካባቢ መምህራንም ከስራ ገበታቸው ተፈናቅለው እዚሁ አይዲፒ ጋር አሉ ማለት ነው።
ፈኪር መሐመድ ከሰገንቶ ቀበሌ ተፈናቅለው አሚባራ ወረዳ ዳይዶ በተባለ ግዛዊ መጠለያ ይገኛል።
ያለው ነገር እንደምታየው ያው ፀሐይ ላይ ነው። መጣለም አላገኘም ሰው ማብረሰም መጣለም አላገኘም። ውሃም አናሳ ነው የሚቀርብ ውሃ። እንደምታውቀው ማህበረሰብ ብዙ ነው እዚህ የቀረ እዚህ የተሰበሰበው ማህበረሰብ እንደምነግርህ ከሀያ ሺህ በላይ ሰራ ሰው ነው ያለው። ያ ሁሉ ደግሞ በአስፈላጊነት ሁሉም ይቀርባል ማለት አይደለም። ይሄ ከሞቀ ቤት የወጣ ሰው ነው። በመንግስት በኩል የሚደረጉ ደግሞ አቅርቦት እንዳለ ሆኖ ሙሉ ለሙሉ ይሟላል ማለት አይደለም፣ በቂ አይደለም። ምክንያቱም ሰው የሰው መጠን በጣም ብዙ ነው።
ወይዘሮ ባላይ ሀሰን የሶስት ልጆች እናት ናቸው። ከቀያቸው ተፈናቅለው ወደዚህ መጠለያ ከመጡ ሳምንት ሞልቷቸዋል።
ወክል መዲና ዲና መስጊድ ነው።
እዚያ ቢያንስ የተወሰነ ያህል ተኝተን እናድራለን። እዚህ ግን ቀን ከሌሊት መሬቱ ይንቀጠቀጣል። ወደ ላይ ስለሚወረውርህ መተኛት በፍጹም የማይታሰብ ነው። የፈጣሪ ስራ ነው ብለን ቦታውን ለቀን ወጣን። አሁን እዚህ ላስቲክ ቤት ውስጥ ነን። ፀሐይና አቧራ በጣም ያስቸግረናል።
ዶክተር ሙሳ አደም የክልሉ ትምህርት ቢሮ ምክትል ኃላፊ እንዲሁም የአደጋ መከላከሉን ለመምራት የተቋቋመ ኮማንድ ፖስት ኮሚቴ አባል መንግስት የሰብአዊ እርዳታውን ለማዳረስ እየሰራ ነው ብለዋል።
አትሊስት የተረጋጋ ኑሮ እስኪጀምሩ ድረስ የኢመርጀንሲ ምገባ ፕሮግራም ነው እያደረግን ያለ ነው። የአደጋ ስጋት አመራር ኮሚሽን በቂ ምግብ አቅርቧል አለ። ከዛ በተጨማሪም ሌሎች አጋሮችም ምግብ እያቀረቡ ነው። አሁን አንዳንድ የሚገጥሙን ቻሌንጆች አሉ። አሁን ለምሳሌ ትናንት የገቡት 950 ሰዎች የምግብ ድልድላቸው ዛሬ ነው የሚደርሳቸው። ስለዚህ ትናንት አላገኙም ማለት ነው። ሰው በመሃል ያላገኙ ሰዎች ሊኖሩ እንደሚችሉ ይገመታል። ደ ጉድ ኒውስ ይሄ ከአንድ ቀበሌ የመጣ ህዝብ እንደመሆኑ መጠን ይዋዋሳሉ። ከዚህም ያው ኮሙናል ላይፍ ስለሆነ እዚህ ማብሮ ይበላል፣ እዛ ማብሮ ይበላል። እስካሁን በረሃብ የተጎዳ ሰው አላጋጠመንም።
ከመሬት መንቀጥቀጡ አደጋ ቀጠና የተፈናቀሉት ነዋሪዎች አሁንም ንዝረቱን በቅርብ ስለሚሰሙት ደህንነት እንደማይሰማቸው ተናግረዋል። መንግስት ግን ከሰመራ ዩኒቨርሲቲ ጋር በመተባበር ተፈናቃዮቹ ያረፉበት አካባቢ ለአደጋ ተጋላጭ መሆን አለመሆናቸውን ለማጣራት በትብብር እየሰራ እንደሆነም ዶክተር ሙሳ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአፋር ክልል ሰገንቶ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ብሎ ገልሞ ዳዊት ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ዩናይትድ ስቴትስ ሎስ አንጀለስ ግዛት ይወስድናል። በሎስ አንጀለስ አካባቢ የቀጠለው ሰደድ እሳት እስካሁን የ24 ሰዎችን ሕይወት ሲቀጥፍ 12,000 የሚደርሱ ቤቶችን ደግሞ ውድመዋል። እስከ ትናንት እሁድ ምሽት ድረስ 100,000 ሰዎች ከአካባቢያቸው ለቀው እንዲወጡ ማስጠንቀቂያ የደረሳቸው ሲሆን አዲስ ንፋስ ሊነሳ እንደሚችል ማስጠንቀቂያ መውጣቱን ተከትሎ ነዋሪዎቹ ወደ መኖሪያቸው መመለስ እንደማይችሉም ተመልክቷል። እስካሁን በተደረጉ ቅድመ ጥናቶች መሰረት እሳቱ በንብረት ላይ ያደረሰው ጉዳትና የኢኮኖሚ ኪሳራ ከ130 እስከ 150 ቢሊዮን የአሜሪካን ዶላር ሊሆን እንደሚችል ተገምተዋል። ውድመት ከደረሰባቸው ከተሞች በአንዱ አጎራባች ላይ የሚኖሩና በአደጋው ጥሪ ከቤታቸው እንዲወጡ የተደረጉ አንድ ኢትዮጵያዊን ጽዮን ግርማ አነጋግራቸዋለች። ወደዚያው እናቅና።
በደቡባዊ ካሊፎርኒያ ግዛት ከፍተኛ ጉዳት እያደረሰ የሚገኘው ሰደድ እሳትን ለማጥፋት የእሳት አደጋ ሰራተኞች ከፍተኛ ርብርብ እያደረጉ ባሉበት በዚህ ወቅት እንደ አዲስ ሊነሳ ይችላል ተብሎ የተሰጋው ጠንካራና ደረቅ ነፋስ እሳቱን ሊያባብሰውና ከቁጥጥር ውጪ ሊያደርገው ይችላል ሲሉ የትንበያ ባለሙያዎች እያስጠነቀቁ ነው። የአሜሪካ ብሔራዊ የአየር ትንበያ አገልግሎት ባወጣው ማስጠንቀቂያ ዛሬ ማክሰኞ ሊጨምር ይችላል ተብሎ የተሰጋው ጠንካራ ነፋስ በሰዓት እስከ 100 ኪሎ ሜትር ሊጓዝ ይችላል ብሏል። ከስምንት ወራት በላይ በቂ ዝናብ ሳያገኝ በቆየው አካባቢ የሚገኘው ደረቅ የአየር ሁኔታና ጠንካራ ነፋስ ሰደድ እሳቱ እንዲባባስ ምክንያት ሆኗል። ለአንድ ሳምንት በዘለቀው እሳት እስካሁን የ24 ሰዎች ሕይወት ያለፈ ሲሆን ከ12 በላይ ጠፍተዋል የተባሉ ሰዎች አልተገኙም። ከሟቾቹ መካከል ስምንቱ በፓስፊክ ፓላሳዴስ አካባቢ በተዛመተው እሳት የሞቱ መሆናቸውን ባለስልጣናቱ አስታውቀዋል። ከ12,000 በላይ ህንጻዎችም ወድመዋል ተብሏል። ካለፈው ሳምንት ሰኞ ታህሳስ 29 ቀን 2017 ዓ.ም በካሊፎርኒያ ግዛት ፓስፊክ ፓላሳዴስ የተነሳውና አዋሳኝ በሆኑ ሌሎች ከተሞች የተዛመተው ሰደድ እሳት ፓስፊክ ፋየር ወይም የፓስፊክ እሳት የሚል ስያሜ ተሰጥቶታል። ሰደድ እሳቱ የፓላሳዴስ መንደሮችን ማውደም በጀመረ ማግስት እሳቱ በተዛመተባት ፓላሳዴስ ደቡባዊ ክፍል በመጥቀኛው ሳንታ ሞኒካ ከተማ ነዋሪ የሆኑት የእንስሳት ሐኪሙ ዶክተር በርገኔ ባንጫ ቤታቸውን ለቀው እንዲወጡ ከተነገራቸው ነዋሪዎች አንዱ ነበሩ። ልክ የዛሬ ሳምንት በዛሬው ቀን ያጋጠማቸውን እንዲያጋሩ ጋብዘናቸዋል።
አጋጣሚ ሆኖ እኔ የምኖርበት ሳንታ ሞኒካ ጫፍ ላይ ነው ያለሁት። ለፓሊሴዲስ በጣም ድንብርተኛ ነኝ። ከኔ ቀጥሎ ያለው ከተማ ፓሲፊክ ፓሊሴዲስ ይባላል። ዋና እሳቱ የተነሳበትና ትልቅ ጉዳት ያደረሰው ከተማ ከኛ ቀጥሎ ኢሚዲየትሊ ያለ ነው። እኔ ሰሜናዊ ሳንታ ሞኒካ ነው ያለው፣ የሳንታ ሞኒካ ጫፍ ላይ ነው ያለው። ፓሊሴዲስ ከተማ ደግሞ ከኛ ጋር ደቡባዊ ፓሊሴዲስ ትልቅ ድንብርተኛ ላይ ነው ያለ ነው እና እሳቱ የተነሳውም እዛችሁ ድንበር ላይ ነው መጀመሪያ የተነሳው። ለዛ ነው
ምን ያህል ይርቃል እርስዎ ከሚኖሩበት እሳቱ የተነሳበት ከተማ ምን ያህል እርቀት አለው? በመካከሉ
ከተማው በጣም ተያይዘው ነው ያሉት። የአሜሪካ ከተማዎች ተያይዘው ነው ያሉት። አንዱ ሲቲ ከሌላው ሲቲ ጋር ተያይዘው ነው ያሉት እና እኔ በትክክል አሁን ገምት ብትይኝ አንድ ማይል ወይም ሁለት ማይል በላይ አይሆንም እሳቱ ያለበት እና እኔ ያለበት ከተማ ይታያል። ከሆነ በእኔ ቦታ ሆኜ መኖሪያ ሰፈር ሆኜ ያኛውን እሳት እንዲፍልብ ታያለሁ፣ በቅርበት ታያለሁ እና ቅርብ ነው በጣም።
ስንት ሰዓት ላይ ነበረ እርስዎ እንዲወጡ የተነገሩት?
በኢትዮጵያ ከምሽቱ 3 ሰዓት ነው እንዲወጡ ተነገረን። ኤርሊ ወደ 6 ሰዓት አካባቢ 6 ፒኤም ማለት ነው፣ 12 ሰዓት አካባቢ ማለት ነው። በኢትዮጵያ ማስጠንቀቂያ እንደሰጠን አወቅ። በቃ መውጣት ተዘጋጁ፣ ድንገት ልትወጡ ትችላላችሁ። ምን ማስጠንቀቂያ ሰጠን። እሱን ሲ እንዴት ነው ይሄ ነገር እያለን እንዴት ልምንም ሳይቆይ ደግሞ ወዲያውኑ በር ለበር ያንኳኩ፣ በቃ በአስቸኳይ ውጡ ተብላቸዋል። በድም ማታ ከምሽቱ 3 ሰዓት የወጣ ነው።
ብቻዎትን ነበር የሚኖሩት?
በጣም እኔ ብቻዬ ነበር የሚኖረው።
በምን አይነት እሱ ሁኔታ ወጡ?
በራሳችን መንገድ ነው። የሆነ ቦታ አንድ ሸልተር ነገር አለ፣ እዛ ሂዱ ብሎ አድራሻ ብቻ ነው ሰጡን እና በዛ ሰዓት ግርግር ነው ሸልተሩ ለማግኘት። እንግዲህ ወዲያውኑ መኪናዬን አስነስቼ እኔ ሸልተር ወዳሉበት ቦታ ሄድኩኝ። በዛ ሰዓት ማለት ነው
ከቤት ሲወጡ የያዙት ለመፈለግ የሞከሩት እቃዎች እንደዚህ ነበረ? እንዴት በምን አይነት ሁኔታ ወጡ?
በመሰረቱ ምንም እቃ ይጃልጦ ማለት ይችላሉ። ዋናው እኔ ፎከስ ያደረግኩት ዶክመንቶቹን እንዳልተውን እነሱ አደጋ እንዳይደርስባቸው ነው። ሌላ ሁሉ ብዙ አላሳሰበኝም። ዋናው ጊዜ ሰጥቼ እንደምንም ብዬ ለመሰሰ የሞከርኩት ዶክመንት ፓስፖርት እና ሌሎች ጠቃሚ ዶክመንቶች፣ የትምህርት መረጃዎች እና ሌሎች ዶክመንቶች፣ የልደት ሰርቲፊኬት እና ተመሳሳይ ሌሎች ዶክመንቶችን ነው ብዙም ጊዜ ወስጄ የፈለኩት። ሌላ አይቃለ ብዙ እንኳን ፎከስ አላደረኩም። በእውነት ካልሲ ራሱ አንድ ካልሲ እንዳደረግኩት ጥየወጠው።
ከዛ ወዴት ሄዱ?
ከዛ ሸልተር ጋር ሄድኩኝ። ሸልተር ጋር ስደርስ ደግሞ ምንም ነገር የለም። ምንም አልተዘጋጀም። ራሳቸውም ዝግጅት አደረጉም። ጎን ማሳረፊያ የለም፣ የምንለበስ ነገር የለም። ምንም እኛ ደግሞ ምንም አልያዝንም። ሰዓት ያህል እዛ ጠበቅኩ። ምንም ራሳቸው ምንም ሊያደርጉ አልች ቁጭ ብሎ ብቻ ነው እንጂ ምንም ያደርጉ ነገር አልነበረም። ስለዚህ እኔ ከዛ በኋላ አይ አንደኛ ቀን ስርቼ ነው አልኩት። ሁለተኛ ደግሞ በጣም ኃይለኛ ነፋስ አለ። በሰዓት ወደ 60 ማይል 70 ማይል የሚሄድ ነፋስ ነው በዛ ሰዓት ነበረውና እንጨቱ ልዩ ገደደሰ ይጥላል፣ መኪና ሁሉ ይሰብራል ዛ ሰዓት እና አይ በዚህ አይነት ነፋስ እዚህ ቅዝቃዜ ላይ ዝም ብሎ ተኝቶ ማደር ሌላ ጉዳት ነው ብያሰብኩና እዛ አስተባባሪ የነበረ ሴትዮዋን ጠይቂያት ሆቴል ስልኩን ሰጠችኝ። ሆቴል ደውዬ በአጋጣሚ ከመሸ በኋላ ኦልሞስት ከምሽቱ 4 ሰዓት ተኩል አካባቢ የሆነ ዛን ጊዜ ማለት ነው እና አጋጣሚ አንድ አልጋ አለች ተባለ። በቃ ወዲያውኑ ነድች አልጋ ቤት ልኩኝ ማለት ነው። ዛ
ስወጣ ከቤት ስወጣ እሳቱ ይታየኝ ነበረ ብለዋል። እንግዲህ መንገድ ላይ ያለውንም ሁኔታ ሲገልጹልን የንፋሱን የዛፎቹን ሁኔታ ነግረውናል። እና ምን ተሰማዎት እንደዚህ ያለ ሁኔታ ውስጥ ራስዎትን ሲያገኙ?
እኔ እንዲህ ነው ብዬ የምሪ ስሜት አልነበረም። ምክንያቱም የሚጨበጥ የሚያዝ ነገር አልነበረም በዛን ጊዜ። ይሄ አጋጣሚ እሳቱ እኮ መጣ ያው እኛም ነገር ከዚህ ጋር አብሮ ያበቃል የምል እንትን ነበር። ድንጋጤ አለ፣ ጭንቀት አለ፣ እንዴት ደግሞ ይቆመውን የምል ነገር አለ፣ ነፋሱ አለ። እዛ ላይ ደግሞ በቃ ተስፋ መቁረጥ አላደለም፣ በቃ ይሄ ነገር አይተውንም እኛን አይምለንም የምል ጭንቀት ነበር።
መንገድ ላይ ሲሄዱ የነበረው የመንገዱ ሁኔታ መጨናነቅ ነበር? ክፍት ነበር? እንዴት ነበር?
ብዙ መጨናነቅ አለ። ምክንያቱም አንደኛ ወዳሉት ቦታ የሚያስከሄደው ብዙ አቅጣጫ አለ። ሁለተኛው ደግሞ አብዛኛው ሰው ወደ ሸልተር አይደለም ሆን ያላውቁም እንጂ አብዛኛው ሰው ቀደም ብሎ ሰምቶ ስለነበር ማለትም ዝግጅት ላይ ነበሩ። እኔ ስራ ቆይቼ መጥቼ ነው እንጂ ሌሎች ቤት ስለነበሩ ተዘጋጁ ነበር እና ሁሉም ግማሽ ወደ አልጋ ቤት፣ ግማሽ ወደ ዘመድ ቤት ምናምን ነው የሄዱት። ሌላው ደግሞ እዚህ አሜሪካ ሀገር ብዙ መውጫዎች አሉ። አንድ ቦታ ለመሄድ የተለያየ አማራጭ ስላለ በዛ መዛም አልፎ ኢቨን ወደ ወዛ ሸልተር ላይ ሲሄድ ራሱ በጣም ብዙ አልነበረም። ምክንያቱም አብዛኛው ሰው በራሱ ጊዜ ወደ ራሱ ቦታ ሄደ፣ ወደሚፈልገው ቦታ ሄደ ማለት ነው። ስለዚህ ያን ያህል በጣም ጭንቀት አላጋጠምና እንዲያም በፊት ነው። ሁለተኛ ደግሞ እንዳልኩሽ ሰው ቀደም ብሎ ወጥቷል። የወጣውም ደግሞ ወደ ግማሹ ወደ አልጋ ይዞ፣ ግማሹ ዘመድ ጋር፣ ግማሹ ጓደኛ ጋር፣ ሌላ ሌላ ቦታ በቃ ሄዷል። እና ሸልትሩ ጋር ሄዶ ሰው በጣም ውስን ነበር። እኔ ስሄድ ራሱ የነበረው ሰው
ነው። አሁንም ሆቴል ኖት ወይስ ተመለሱ?
አጋጣሚ አሁን ዛሬ ወደ ቤት እየሄድኩ ነው። አንቺ የደወልሽው ዛሬ ግቡ ተብሎ ተነገረ። ቀን ሲሄድ ብሎኬድ ነበር በጣም አካባቢውን በሙሉ በብሎኬድ አጥሮ ስለነበር መጓዝ አይቻልም ነበር። እና ተፈቀደ እንጂ ክልክል ሳይሆን አልተነሳም። ያኔ በጣም ብዙ ነገር ነው የሚያስቀ የሚደረድሩት ሰው እንዳያልፍ ምናምን ብሎ ያ አልተነሳም። ቀልና ለዛ እኔ ደግሞ ሌላ ቦታ ያድኩኝ ቆይቻውን እኔ ክሊናፕ ያደርጋሉ፣ ያጸዳሉ፣ ያነሳሉ ብዬ አስባለሁ። እና አሁን ወደ ቤት ለመሄድ ተነሳ ነው ያለሁት።
ስለዚህ ቤቶት ምንም አደጋ አልደረሰበትም?
እስካሁን ምንም አደጋ አልደረሰም። እንዳልደረሰ ሰምቻለሁ። ቀንም ሰላም እንደሆነ አውቄያለሁ። ምንም እዛ አልደረሰም እና በሆን በማስጠንቀቅ ላይ ነን። አጋጣሚ ድንገት ከመጣት እነሳላቸው ተብለ ነው የምንገባው። ኮንዲሽን ነው የምንገባው።
ሌላ አካባቢ እርስዎ የሚያውቁት ወይ ኢትዮጵያዊ ወይም ደግሞ ሌላ እርስዎ በግል የሚያውቁት ሰው ጉዳት የደረሰበት ቤት የተቃጠለበት ወይም ደግሞ ጉዳት የደረሰበት ሰው አለ?
ያ መረጃ በትክክል የለኝም። የወሬ ወሬ የተወሰኑ ሰዎች አሉ ይባላል፣ ግን በትክክል ይሄ ነው ብዬ የምነግርሽ ነገር የለም። ሌላው አብዛኛው ይሄ አበሻ የምኖሩበት አካባቢ አይደለም። ይሄ አሁን የተቃጠለው ፓሊሴድስ የሚባለው አብዛኛው አበሻ እዛ አካባቢ ቀርቶ ሌሎች እዚህ ሀገር ሰዎች መብዛት የለበት ብዙ ሀብታም ሰዎች ሆነበት ስለሆነ ብዙ ሰው እዛ ቦታ የለም። ማቆም ሰው መብዛት የለም ማለት እችላለሁ። ግን ሁለተኛው የእሳት ቦታ ይሄ ኢትን ፋየር የሚባለው ወይ ደግሞ ፓሳዲናና አልታዲና አካባቢ እዛ አካባቢ አንድ አበሻ ቤት ተቃጥሎ ምን ዜና ሰምቻለሁ። ከዛ ባሻገር ግን ብዙ ነገር እኔ ማውቀው የለኝም። አበሻም እዚህ ጉዳት ላይ የደረሰ ነው አላየሁም፣ አልሰማሁም።
እንግዲህ ይሄ የተቃጠለውም አካባቢ ቢሆን እንደነገሩኝ በተለይ በማይል ካሰሉት በጣም ቅርብ ነው እና በአካል የሚያውቁት አካባቢው እንዲህ ያለ በሰደድ እሳት ተቃጥሎ ዶግ አመድ ሲሆን እንደው ምን ተሰማዎት በግሎት?
በጣም በጣም ሀዘን ነው ተሰማኝ። ዝም ብሎ ማወቅ አይደለም እኮ ብዙ እዛ አካባቢ ያሉ መዝናኛ ቦታዎች፣ ካፍቴሪያዎች፣ ምግብ ቤቶች በብዛት ሄደኛ የምንጠቀምባቸው ናቸው። በተለይ ሀይቅ ዳቡ ቀኖ ዛሬ ያሉ ቃዝ ሰሩ በጣም ፋንሲ የሆኑ በጣም ዝነኛ ደናች የሆኑ ምግብ ቤቶች እና ሆቴሎች፣ ሌሎች ሌሎች ነበሩ። ያ ሁሉ ዶጋ ምድር ነው የሆነው። በቃ ምንም አፈር ነው የሆነው። ምንም ነገር የቀረ አልነበረም። እና ያ ሪል በጣም ያሳዝናል። ስታዩ ልብ ይሰብራል። እንደዚህ አይነት በአንድ ጊዜ ትናንትና አለ ያ የተባለው ነገር ስጠቀምበት የነበረው ነገር እንደገና አፈዴሜ ሲበላ በጣም ልብ የምሰብር ነገር ነው። ከዛ ባሻገርም ብዙ በጣም ውድ የሆኑ መኖሪያ ቤቶች በብዙ ሚሊዮን የሚቆጠሩ መኖሪያ ቤቶች ነበሩ እዛ አካባቢ እና እነዛ ሁሉ አሁን አንዳቸውም የለም በአሁኑ ሰዓት አፈር ሆነዋል። እና ያ ስታይ በጣም ልብ ይሰብራል። ተፈረቹን በደንብ አውቃቸዋለሁ እኔ ሁሉ ጊዜ ወደዛ አካባቢ ነው አንዳንድ ሙቀኑ እዛ ስለሆነ ለመዝናናት አንድ ጊዜ ለማሳለፍ ምናምን ወደዛ አካባቢ ብዙ ጊዜ እንወጣው እኛም እዛው ሰፈር ስለሆነ ብዙ አይርቅም። እና ሪሊ እያንዳንዱ ሰፈር በደንብ አውቃለሁ፣ ተመላልሼበታለሁ በተለያየ አጋጣሚ ሁሉ እና ያሳዝናል። የሚታየው እውነት በጣም ያሳዝ ልብ ይሰብራል።
እስከ ትላንት እሁድ ምሽት ድረስ 100,000 ሰዎች አካባቢያቸውን ለቀው እንዲወጡ ማስጠንቀቂያ የደረሳቸው ሲሆን አዲስ ንፋስ ሊነሳ እንደሚችል ማስጠንቀቂያ መውጣቱን ተከትሎ ነዋሪዎቹ ወደ መኖሪያቸው መመለስ እንደማይችሉ ተመልክቷል። እስካሁን በተደረጉ ቅድመ ጥናቶች መሰረት እሳቱ በንብረት ላይ ያደረሰው ጉዳትና የኢኮኖሚ ኪሳራ ከ130 እስከ 150 ቢሊዮን የአሜሪካ ዶላር ሊሆን እንደሚችል ተገምቷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን ግርማን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምጽ የማክሰኞ ምሽት ስርጭታችን ይቀጥላል። ቀጣዩ ዘገባ ወደ ኢትዮጵያ ይመልሰናል። በሐዋሳ ምርት ጥራት ምርመራና ሰርቲፊኬሽን ማዕከል ገጠመን በሚሉት እንግልትና አገልግሎት አሰጣጥ ችግር ቡናቸው ለማዕከላዊ ገበያ በወቅቱ ማቅረብ እንዳልቻሉ የቡና አቅራቢ ወኪሎችና ሹፌሮቻቸው ለአሜሪካ ድምፅ ገልጸዋል። የኢትዮጵያ ቡናና ሻይ ባለሥልጣን የምርት ጥራት ምርመራና ሰርቲፊኬሽን ማዕከል ችግሩ የተፈጠረው በቦታ ጥበትና ወደ ማዕከሉ የሚመጣው የምርት መጠንና የማዕከሉ የማስተናገድ አቅም ባለመጣጣሙ ነው ብለዋል። የዚህን ጉዳይ ዝርዝር ዮናታን ዘብዴዎት ያሰማናል።
በሐዋሳ ከተማ ምስራቅ ክፍለ ከተማ በቀድሞ እርሻ ጣቢያ አካባቢም በሚገኘው የኢትዮጵያ ቡናና ሻይ ባለሥልጣን የሐዋሳ ምርት ጥራት ምርምርና ሰርቲፊኬሽን ማዕከል ዙሪያ ገባውን ቡና የጫኑ የበዙ ተሽከርካሪዎች ለቀናት መሰለፋቸውን የማዕከሉ ደንበኞች ተናግረዋል። በማዕከሉ ባደረኩት ቅኝትም ይህንኑ አረጋግጫለሁ። ከሲዳማ፣ ከደቡብ ኢትዮጵያና ከኦሮሚያ ክልሎች ለማዕከላዊ ገበያም የሚላኩ ቡናዎች ደረጃ የሚወጣላቸውም በዚሁ በሐዋሳ ማዕከል ነው። ይሁንና በማዕከሉ ያገልግሉት በተገቢ ሁኔታ እየተሰጠ አይደለም ሲሉ ቅሬታቸውን አቅርበዋል። ከነዚህ ውስጥ የኬጂ ቡና አቅራቢ ወኪል አቶ አለሙ መርገም ቡና የጫኑ ተሽከርካሪዎቻቸው ለቀናት መቆማቸውን ለአሜሪካ ድምጽ ገልጸዋል።
በደረቀ ቁጥር ራስ ሲደርግ ፀሐይ ሲመጣው እንትላል ዋጋውን ይቀንሳል። አንድ ጣዕሙን ይቀንሳል፣ ሁለት ብዙ ነገር ክብደቱን ይቀንሳል። እና አስቸጋሪ ነው። ቡና መቆየት የለበትም። ወደው ተሸፋብኖ እንደ ሙሽራ ነው ተሸፋብኖ መቀመጥ አለበት።
ቡናው ለማዕከላዊ ገበያ መቅረብ በሚገባው ወቅት አለመድረሳቸው በስራቸውና በአገሪቱ የቡና ንግድ እንቅስቃሴ ላይ አሉታዊ ተጽዕኖ እንደሚያሳድርም ተናግሯል። አንዳንዶቹም ለሳምንታት ቡና በጫኑበት በመቆማቸውና የቆሙባቸውም ስፍራዎች ንጹህ ባለመሆናቸውም ለጥራት መጓደል እንዲሁም ከደረጃ ዝቅ ማለትን ጨምሮ ለተለያዩ ችግሮች እንዳጋለጣቸው ጠቁሟል። አቶ አለሙ ቡና የአገሪቱ የምጣኔ ሀብት መሰረት ሆኖ ሳለም እንዲህ መሆኑ በቂ ትኩረት እንዳልተሰጠው የሚያሳይ ነው ብለዋል።
ምንም አይነት ትኩረት አልተሰጠው። ለምን ብለህ ብትለኝ አሁን እዚህ ኢሴክስ እያለን ነጮች ሲመጡ ስለነበረ፣ ፈረንጆች ሲመጡ ስለነበረ፣ ግቢውም ሴፍቲ የተመቻቸ ስለነበረ አያሳፍርም። እዚህ ጋር እኮ ሽንቱ ሰገራው ምኖ ምኖ እኮ የምታወስ ነው። ዞራቸው ይውት ቡና በመሰረቱ ባህሪው ደግሞ ይወስዳል ሽታ እና እንዲ ያን ነገሮች ስላሉ ችግር ነው። የሆነ ግቢ ራሱን የቻለ ሰፊ የሆነ ግቢ መኪና የትም ያምጣ መቶ የሚምጣ ሺ የሚምጣ መኪና ሊይዝ የሚችል ካምፕ ሊኖር ይገባል።
ከዚህ ውጭ ላላስፈላጊ የመኪና ክራይም፣ ለስራ መታጎልና ሌሎች ወጪዎች መዳረጋቸውን ቡናቸውም ሜዳ ላይ ስለሚውልና ስለሚያድር ለስርቆት ይዳረጋል በሚል ከፍተኛ ስጋት ላይ መውደቃቸውን ከተናገሩት ቡናውን ከጫኑ ሹፌሮች ውስጥ አቶ ሰይፌ ወርቁ አንዱ ናቸው።
እና በወረፋ ምክንያት ይኸው ሳምንት ሞልቶናል። እኔ አሁን ከጫንኩኝ ሳምንቴ እና ሜዳ ላይ ነው የሚቆሙት። አንደኛ ነገር መኪኖቹ ጥበቃ ማስተማማኝ የሚሆን ጥበቃ የላቸው። ተወቅቶም ሲወጣ በየማዳያው ነው የምንቆሙ። ይሄ ራሱ ከባድ እንትን ነው፣ ኃላፊነት ነው።
በዚህ መታጎል የደረሰው ተጽዕኖው ከፍተኛ ነው ሲሉም ተናግረዋል።
ደረጃውን ይቀንሳል። በኪሎ ደረጃ ከዚህ ጭነ ነው የሄድነውን ኪሎ እዛ አናገኘውም።
ማዕከላዊ ገበያ?
አዎ፣ ማዕከላዊ ገበያ ሲደርስ እዛ ሲራገፍ ኪሎ ይወርዳል። ቶሎ ግን ተወቅቶ በአግባቡ ከተሸኘን እንደዚህ አይነት ነገሮች ላይ ከሰቱ ይችላል። ከባለ ቡናዎቹ ጋር ክፈል አትክፈል ግጭት ውስጥ እንገባለን ብዙ ጊዜ። እነሱም አንከፍልም፣ ኪሎ እንደዚህ ጎሎብናል አንከፍልም ይላሉ።
የኢትዮጵያ ቡናና ሻይ ባለስልጣን የሐዋሳ የምርት ጥራት ምርመራና ሰርቲፊኬሽን ማዕከል ኃላፊ አቶ ብርሃኑ ሲማም ችግሩ የተፈጠረው ወደ ማዕከሉ የሚመጣው የምርት መጠን በመጨመሩና የማዕከሉ የማስተናገድ አቅም ውስን በመሆኑ ነው ብሏል።
እንግዲህ ከዛ ጋራ የማዕከላችን አቅም ውስን ነው። ሊያስተናግድ የሚችለው የራሱ መጠን ይኖረዋል። በስቶ በሚመጣበት ጊዜ ግን ወረፋ ጠብቀው የሚስተናገዱበት አስገዳጅ ሁኔታ ውስጥ ነው የሚገቡት።
በተጨማሪም ለምርመራ የመጡ ቡናዎች የእርጥበት ልኬት ባለማሟላታቸው እስኪያሟሉ ድረስ እንዲጠብቁ በመደረጋቸው መሆኑን ገልጸዋል።
የቡናው የእርጥበት መጠን በኤክስፖርት ስታንዳርድ ከ9 እስከ 11.5 እንዲሆን ያዛል። እኛ የምንልከው የአቅርቦት ነው። የአቅርቦት ቡና ደግሞ ከዚህ ቢያንስ 12% ሆኖ እንዲቀርብ መደረግ አለበት። ከወረዳዎች ግን በሚጫንበት ጊዜ 16ም አድርገው ይልካሉ፣ 15ም አድርገው የሚልኩ አካባቢዎች ያጋጥሙናል። ስለዚህ ያ ሲመጣ የግድ እዚህ ቆይቶ እርጥበቱ ካልተስተካከለ በስተቀረ የምርመራ አገልግሎት አያገኝም።
አዱኛ ጌታቸው የተባሉ ሌላ አቅራቢ ግን ከምርት ምርመራና ውጤት በኋላም በአገልግሎት አሰጣጥ መዘግየት ምክንያት ለችግር ተጋልጠናል ይላሉም።
አሁን ግን ያው ግማሹ ውጤትም ከወጣ በኋላ የምትቆምበት አጋጣሚ አለ። ስሊፕ አልመጣም እንደዚህ። አሁን ከዛ ላይ አታካ ክፈለኝ አትክፈለኝ እንደገና ደግሞ ከእነሱ ጋር ጨቀጨቅ ነው። አሁን በኤክስፖርተሩ ችግር ይሁን በነጋሪው ያም እሱን ጠይቅ ይላል። እነዚህም እንደዛ ነው መልሳቸው። ገባ አንተ በመሀል በቃ የቆምኩበትም ጊዜ ያው በመሀል ተበልተ ትቀራለህ። አሁን ገበያ በየዕለቱ ይቀንሳል ይጨምራል። አሁን ያቺን ጋፕ ራሱ አሁን ሳምንት ይቀመጥ ቡና እንግዲህ ያው በባህሪው ዋጋም እንደዛው ነው። የዛሬና የነገ ዋጋ አንድ አይደለም።
ማዕከሉ ቡናው በስፋት ከሚመረትባቸውም ከሲዳማ፣ ከደቡብ ኢትዮጵያና ከኦሮሚያ ክልሎች ለሚመጡ ተገልጋዮች አገልግሎት የሚሰጥ ሲሆን ባለፈው አንድ ዓመት ውስጥ ብቻ ለ90,000 ቶን ቡና ደረጃ አውጥቶ ወደ ማዕከል መላካቸውን የሐዋሳ የምርት ጥራት ምርመራና ሰርቲፊኬሽን ማዕከል ኃላፊ አቶ ብርሃኑ ያነሳሉ። በአሁኑ ወቅት ችግሩን ለመፍታት የተደረገ ያለ ያጭርና የረጅም ጊዜ መፍትሄ ካለ ተጠየቁት አቶ ብርሃኑ የሰላማ ክልል መንግስት ቦታ እንዲያመቻች መጠየቃቸውን አመልክቷል።
ግቢው የኛ ካለመሆኑ ጋር ተያይዞ ሊዘረጋለት የተገባ የኤሌክትሪክ ዝርጋታዎች፣ የውሃ መስመር የለም። ሁሉን ነገር በትውስትና በግዥ ነው እየተጠቀምን ያለ ነው እና ስለዚህ አሁን ያለንበት አካባቢ በካይ ነገሮች የሞሉበት ቦታ ስለሆነ ሁላችንም ተባብረን ከሚበክሉት ነገሮች አርቀን በጥንቃቄ የተገባውን ውጤት ሰጥተነው የሚገባውን ዶላር ለኛ እንዲያመነጭልን ማዕከሉ አቅሙ ተጠናክሮ መገኘት መቻል አለበት። ይሄ ደግሞ የሁሉም ባለድርሻ አካላት ኃላፊነት ነው ብያምናለሁ።
የሲዳማ ክልል ግብርና ቢሮ ኃላፊ አቶ መምሩ ሞከም ችግሩ መኖሩን አምነው ለማዕከሉ አገልግሎት የሚውል የተሻለ ቦታ ለመስጠት የክልሉ መንግስት ጥናት ያደረገ መሆኑን ገልጿል።
ሻ ማዕከል አለ። ይሄ ማዕከል እንደ ማዕከል የክልሉ መንግስት ድጋፍ አድርጎ የተመሰረተ ነው። የፌደራል መንግስትም እና የፌደራል ቡናና ሻይ ባለስልጣንም በዚሁ ልክ እዚህ አካባቢ ያሉ አቅራቢዎች እንዳይጉላሉ፣ አርሶ አደሮች እንዳይጉላሉ በዚህ አቅራቢያ ማረክ ከእንግልት የገላገለ ነው ወይንም ደግሞ እንግልት እንዳይኖር የቀነሰ ነው የሚል እይታ ነው ያለን። ነገር ግን በዚህ አመት ቦታው እስካሁን ባለው በቂ አይደለም። እስካሁን ባለው በተወሰነ ደረጃ ምቹ አይደለም። ይሄንን በሚመለከት እንደ ክልል መንግስትም እንደ ቢሮ ምየት አካባቢ አማራጮች አሉ የሚለውን ነገር አሁን የማየት አሰሴ ማድረግ የመለየት እና ቀጥሎ ደግሞ እንደ መንግስት ምንድነው መፍታት ያለብን የሚለውን ነገር ያያየን ያለ ነው።
በ2016 ዓመተ ምህረት በአለም አቀፍ የቡና ጥራት ደረጃም ተወዳድረው ካሸነፉም 40 የኢትዮጵያ ቡና አምራቾች ውስጥ 34ቱ የተገኙት ከሲዳማ ክልል ሲሆን ስድስቱ ደግሞ ከገዲኦና ከኦሮሚያ ክልሎች መሆናቸው ተዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዎስ ሐዋሳም።
ዮናታን ዘብድዎስን ለቀደመው ዘገባ በእጅጉ አመሰግናለሁ። ከአሜሪካ ድምጽ እየቀረበላችሁ ያለውን የማክሰኞ ምሽት ስርጭታችን ነው እየተከታተላችሁ ያላችሁት። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 7 ሰዓት ከ37 ደቂቃ ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። ፕሬዚደንት ጆ ባይደን ከስልጣን ጊዜያቸው ማብቂያ አንድ ሳምንት አስቀድመው ትናንት ሰኞ ባሰሙት ደማቅ ንግግር የተመሩበትን የውጭ ፖሊሲ መርህ ዘርዝረዋል። ባይደን አገሪቱ ወደ ፍጹም አዲስ ወደሆነ አቅጣጫ እንደሚመሩ በመግለጽ የዛቱት ተመራጭ ፕሬዚደንት ዶናልድ ትራምፕ የመንግስቱን ስልጣን ሊረከቡ የቀናት ዕድሜ ብቻ በቀረበበት ሰዓት ባሰሙት በዚህ ንግግራቸው ዩናይትድ ስቴትስ ለምን በያዘችው መንገድ መቀጠል እንዳለባት መከራከሪያ አቅርበዋል። የዚህን ጉዳይ ዝርዝር አሉላ ከበደ ያሰማናል።
ፕሬዚዳንት ጆ ባይደን የአራት ዓመት የውጭ ፖሊሲያቸውን በዚህ መልኩ ነበር ጠቅለል አድርገው ያቀረቡት።
Right now, in my view, thanks to our administration, the United States is winning the worldwide competition. Compared to 4 years ago, America is stronger. Our alliances are stronger.
በአሁኑ ጊዜ በእኔ አስተያየት ለአስተዳደራችን ምስጋና ይግባውና ዩናይትድ ስቴትስ በዓለም አቀፍ ደረጃ ያለውን ፉክክር እያሸነፈች ነው። ከአራት ዓመት በፊት ከነበረው ጋር ሲነጻጸርም አሜሪካ ዛሬ ጠንካራ ሀገር ነች። ኅብረታችን ይበልጥ ጠንካራ ነው። ጠላቶቻችንና ተፎካካሪዎቻችን ደካማ አቋም ነው ያላቸው። እነዚህን ነገሮች ለማሳካት ደግሞ ጦር ሜዳ አልሄድንም።
ባይደን ከሁለተኛው ዓለም ጦርነት በኋላ በተቋቋሙት የባለብዙ ወገን ተቋማትና የታወቁ ደንቦች ላይ ነው መሰረታቸውን ያደረጉት። ባይደን አክለውም ዓለም አቀፉ የጸጥታ ትብብር ቡድን የሩሲያው ፕሬዝዳንት ቭላድሚር ፑቲን ጎረቤታቸውን ዩክሬንን ለመጨፍለቅ የያዙትን እቅድ እንዳከሸፈው በመጥቀስ የኔቶን መስፋፋት በአብነት አውስተዋል።
When Putin invaded Ukraine, he thought he'd conquer Kyiv in a matter of days. The truth is, since that war began, I'm the only one that stood in the center of Kyiv, not him.
Putin, Ukraine, and border of the world, Kievin, Bekanat, Edme, Yemianberkaku, Masloachon, Abber. And don't look on it, or not look at a gemmer and stone, and a bit channing. The Kiev, at the Babai, Makomishalkut. Putin, Charroso, Altsakalacho.
ባይደን አያይዘውም እንደ ኢራን፣ ሩሲያ፣ ቻይና እና ሰሜን ኮሪያ ያሉ አምባገነን ኃይሎች ህብረት ለመፍጠር የተሰባሰቡበትን ከጥንካሬ ይልቅ መዳከማቸው ያመነጨው ነው ብለውታል። በእስራኤል ተጀምሮ ቀጣናውን ያዳረሰውን እስካሁንም ማብቂያል ተበጀለትን ግጭት በተመለከተም ከአንድ አመት በላይ ያስቆጠረው ጦርነት ያከተም ዘንድ አስተዳደራቸው በትጋት ሲሰራ መቆየቱን ተናግረዋል። ባለፈው አመት ያሳኩትን በታሪክ ግዙፉን የእስረኞች ልውውጥም አውስተዋል። እናም የዋይት ሃውሱ የብሔራዊ ደህንነት አማካሪ ጄክ ስሊቫን ቀደም ሲል ከአንድ አመት በላይ ለሚሆን ጊዜ በሐማስ ተይዘው የቆዩትን ታጋቾች ለማስፈታት ሁነኛ እምርታ መታየቱን አመላክተዋል።
We think those details are on the brink of being fully hammered out and the parties are right on the cusp of being able to close this deal. Whether or not we go from where we are now to actually closing it, the hours and days ahead
ተፋላሚዎቹ ወገኖች ስምምነቱን ለማሳካት ከመሸጋገሪያው አጫፍ ደርሰዋል። አሁን ካለንበት ተነስተንም ከስምምነቱ ውጥን የፍጻሜ ግብ ለመድረስ እንበቃ እንደሆነም በመጪው ሰዓታትና ቀናት የሚደረስበት ጉዳይ ነው።
ተንታኞች የፕሬዝዳንታዊውን ስልጣን ርክክብ አሻግረው ያዩ ነው። ጂም ኬስለር ዋና መስሪያ ቤቱን በዋሽንግተን ያደረገው ሶስተኛው መንገድ የተባለው ማዕከላዊ አቋም የሚከተል የጥናት ተቋም የፖሊሲ ጉዳዮች ምክትል ስራ አስፈጻሚ ፕሬዝዳንት ናቸው።
It's very possible that Joe Biden's foreign policy legacy will be that he is the last president of the United States to support the world order.
የጆ ባይደን የውጭ ፖሊሲ ታሪክ ሲታወስ ከሁለተኛው የዓለም ጦርነት በኋላ የተፈጠረውን ዓለም አቀፍ ፍርሃት ለመደገፍ የመጨረሻው የዩናይትድ ስቴትስ ፕሬዝዳንት መሆን የመቻላቸው ጣ ከፍ ያለ ነው። ምክንያቱም ዶናልድ ትራምፕ በጣም ስር ነቀል በሆነ መንገድ መልሰው ዳግም ሊያበጁት የሚሹና ምናልባትም ሊያደርጉትም በመቻላቸው ነው።
አንድሩ ፔን ደግሞ በለንደን ዩኒቨርሲቲ የውጭ ፖሊሲና የደህንነት ጉዳዮች መምህር ናቸው።
This was Biden's attempt to say that diplomacy was back and that he will have a lasting imprint on US foreign policy when the historians look back.
ባይደን ዲፕሎማሲ ዳግም የቀድሞ ቦታውን ይዞ ነበር በሚልና የስምምነቱን ውጥን እና በዩናይትድ ስቴትስ የውጭ ፖሊሲ ዘላቂ አሻራቸውን እንደሚያሳርፉ ለማሳየት ያደረጉት ሙከራ ነበር። ሆኖም የታሪክ ተመራማሪዎች ያለፈውን መለስ ብለው በሚመለከቱበት ወቅት እርሳቸውን የሚያስታውሱት ምናልባትም ከእርሳቸው በኋላ በሚመጣው ሁኔታ ይበልጥ የሚመዘን ወይም የሚገለጽ ይመስለኛል።
የፊታችን ሰኞ ጥር 11 የባይደን የስልጣን ዘመን ያበቃል።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው። ቀጣዩም ዘገባ ከዩናይትድ ስቴትስ በቅርቡ ወደ ስልጣን ወደሚመጡት ዶናልድ ትራምፕ በዓለ ሲመት ጋር የተገናኙ ዘገባዎችን የምናሰማበት ሰዓት ላይ ደርሰናል። ተመራጩ ፕሬዚደንት ዶናልድ ትራምፕ በምርጫ ዘመቻዎቻቸው ወቅት በእርሳቸው አስተዳደር ዘመን ሊፈጸሙ ያስባቸውን በርካታ የሀገር ውስጥም ሆነ የውጭ ፖሊሲ ጉዳዮች በምርጫ ዘመቻቸው ወቅት ሲያስተዋውቁ እንደነበር ይታወሳል። ሊፈጽሙ ያቀዷቸው በርካታ የፖሊሲ ለውጦች በአጭርና ረጅም ጊዜ በአሜሪካ የውስጥ ጉዳይና በዓለም አቀፍ ግንኙነት ላይ ትልቅ አንድምታ እንደሚኖራቸው ተንታኞች ይገልጻሉ። የፖሊሲ ለውጦችን የሚደግፉ አሜሪካውያን እንዳሉ ሁሉ የሚቃወሙትም አሉ። የትራምፕ ሀገር ውስጥም ሆነ የውጭ ፖሊሲ ለውጦችን የሚዳስሰውን ቀጣዩን ጥንቅር ያዘጋጀው እንግዶ ወልዴ ነው፣ እንደሚከተለው ቀርቧል።
በመጪው ሰኞ ጥር 12 2017 ዓ.ም ተመረጠ ቃለ መሐላ ፈጽመው ስልጣን የሚረከቡት ተመራጩ ፕሬዝዳንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት በእርሳቸው የአስተዳደር ዘመን ሊፈጽሙ ያሰቧቸውን በርካታ ጉዳዮች ሲያስተዋውቁ እንደነበር ይታወሳል። ሊፈጽሙ ያቀዷቸው በርካታ የፖሊሲ ለውጦች በአጭርና ረጅም ጊዜ በአሜሪካ የውስጥ ጉዳይና በዓለም አቀፍ ግንኙነት ላይ ትልቅ አንድምታ እንደሚኖረው ተንታኞች ይገልጻሉ። በትራምፕ መመረጥ ደስታቸውን በሚገልጹ አሜሪካውያን እንዳሉ ሁሉ በመጪው አስተዳደራቸው ዘመን ስጋት የገባቸው አሜሪካውያንም ይገኛሉ። ከዋና ዋና የአገር ውስጥ ጉዳዮች ውስጥ የስደተኞች ጉዳይ ዋነኛው ሲሆን በኢኮኖሚ፣ በጤና አገልግሎት ሽፋን እና በማህበራዊ ጉዳዮች ዙሪያ እንደሚኖሩ የሚጠበቁ ለውጦች ተጠቃሽ ናቸው። ተመራጩ ፕሬዝዳንት ዶናልድ ትራምፕ በተለይም የስደተኞችን ጉዳይ የምርጫ ዘመቻቸው ዋና ጉዳይ አድርገው ነበር። መጪው አስተዳደራቸው በሕገ ወጥ ፍልሰተኞች ላይ ጠንከር ያለ የሕግ ማስከበር እርምጃ እንደሚወስድ በተደጋጋሚ አስታውቀዋል። ጠንከር ያለ የድንበር ቁጥጥር እንደሚያደርጉ በተጨማሪም ህጋዊ ሰነድ የሌላቸውን በቁጥጥር ስር አውለው ከሀገር እንደሚያባርሩ ቃል ገብተዋል።
We're going to end up with the largest deportation in American history. We have no choice.
በአሜሪካ ታሪክ ግዙፍ በሚባል ደረጃ ስደተኞችን ከሀገር እናስወጣለን። አማራጭ የለንም ምክንያቱም የትኛውም ሀገር ይህን ችሎ ማስተናገድ አይችልም።
ኢኮኖሚውን በተመለከተ ለሀገር ውስጥ ነጋዴዎች የታክስ ቅነሳ እንደሚኖር፣ ከውጪ በሚገቡ ሸቀጦች ላይ ግን ከፍተኛ የታሪፍ ጭማሪ እንደሚኖር ትራምፕ አስታውቀዋል። በአሜሪካ የሚመረቱ ሸቀጦች ለገበያው ቅድሚያ እንደሚሰጣቸው የአሜሪካን ምርት ይግዙ የሚለው መርህ ተጠቃሽ ነው። መንግስት በኩባንያዎችም ሆነ በሌሎች ተቋማት ላይ ያለው ቁጥጥር እንዲቀንስ ማድረግ የዶናልድ ትራምፕ አንዱ እቅድ ነው። ማህበራዊ ጉዳዮችን በተመለከተ ተጠቃሹ የተመሳሳይ ጾታ ግንኙነትና በትዳር መጣመር መጪው የትራምፕ አስተዳደር አጥብቆ የሚቃወመው ሲሆን፣ በአጠቃላይ ጾታን በተመለከተ አንድ ሰው ወንድ ወይም ሴት ሆኖ የሚወለድ እንጂ ያሻውን ጾታ መምረጡን ትራምፕም ሆነ ተከታዮቻቸው አጥብቀው ይቃወማሉ። የትራምፕ የሀገር ውስጥና የውጭ ፖሊሲ ለውጦችን እንዲዳስሱልን በቴክሳስ ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑትን ፕሮፌሰር መሐመድ ጣይሮን ጋብዘናል።
አንደኛው ኢሚግሬሽን ነው። እንግዲህ ኢሚግሬሽን ላለፉት 4 ዓመታት ቦርደር በጣም ክፍት ነበር፣ ሰው ይገባ ነበር፣ ያ ይቀየራል። አንደኛው እሱ ነው። ሁለተኛው ኢኮኖሚ ነው። በትራምፕ የመጀመሪያ አስተዳደርም ቀረጥ ቀንሶ ነበር፣ በተለይ ቢዝነስ ታክስ። አሁንም ይቀንሳል የሚል ግምት አለ። ሁለተኛው ደግሞ ታሪፍ ነው። በተለይ ከቻይና ወደ አሜሪካ የሚገባ እቃ ላይ ቀረጥ ጨምራለሁ ብሏል። ያ ምንም እንትን የለውም እና ያ ደግሞ ከባይደን በጣም የተለየ ነው። ሶስተኛው ደግሞ አፎርደብል ኬር አክት፣ ይሄ ኦባማ ኬር የሚሉት ትራምፕ አይወደውም ተናግሮታል። ያንንም ሊቀይር ይችላል። ካልቀየረም በጣም የተበረዘ ዋተር ዳውን የሆነ በጣም ደካማ እስከ ለተኑ ብቻ እንዲቀር ያደርጋል የሚል ግምት አለ። ሌላው ደግሞ ፎሬን ፖሊሲ አሜሪካ ፈርስት መፈክር አለው ትራምፕ። አሜሪካ ውስጥ የሚሰራ እቃ ግዙ፣ ማኒፋክቸሪንግ ወደ አሜሪካ መልሳለሁ፣ የመንግስትን ቁጥጥር አላላለሁ፣ የጋዝ ኤክስፕሎሬሽን በሰፊ እንዲደረግ አደርጋለሁ የሚል አለ። ያ ደግሞ ዳይሬክት የትራምፕ የባይደን ፖሊሲ ኦፖዚት ነው። ሌላው ቅድም እንዳልኩት የሶሻል ኢሹዎች ናቸው። የባይደን አስተዳደር በጣም ግራ ዘመም ነው። ያንን እቀይራለሁ ብሎ ተናግሮታል። ትራምፕ ያንን የሚቀይር ይመስለኛል። በተለይ ይሄ ኤልጂቢቲ የባህል ነገር ይቀይራል የሚል ምክንያቱም የትራምፕ አቋም በእነዚህ ነገሮች ላይ በጣም ወግ አጥባቂ ነው፣ በዚህ ሶሻል ኢሹዎች ላይ በዚህ በጣም ይለያል ትራምፕ።
በአሜሪካ አነጋጋሪ የሆነው የጽንስ ማስወረድ መብት ሮ ቨርስስ ዌድ በሚል በሚታወቀው የጠቅላይ ፍርድ ቤት ውሳኔ መሠረት ለ50 ዓመታት ተከብሮ የቆየ ቢሆንም በአብዛኛው ወግ አጥባቂ በሆኑና ትራምፕ በመጀመሪያው ሥልጣን ዘመናቸው በሾሟቸው የጠቅላይ ፍርድ ቤት ዳኞች ምክንያት በሰኔ ወር 2015 በተደረሰው ውሳኔ መብት መሆኑ ተሽሮ ጉዳዩን እያንዳንዱ ግዛት እንዲወስንበት በር ከፍቷል። በዚህም መሠረት እስካሁን 12 ግዛቶች ጽንስ ማስወረድን ሙሉ ለሙሉ ከልክለዋል። የውሳኔው ደጋፊዎች እንዳሉ ሁሉ የሴቶችን የሥነ ተዋልዶ መብትና የጤና አገልግሎት የሚጋፋ ነው በሚል ከፍተኛ ትችትና ተቃውሞ በማስተናገድ ላይ ይገኛል። የውጭ ግንኙነትን በተመለከተ አሜሪካ ወሳኝ በሆኑ መስኮች በቻይና ላይ ያላትን ጥገኝነት ማቆም እንዳለባት ትራምፕ ሲያስታውቁ ከርመዋል። ያልተመጣጠነ የንግድ ግንኙነት ነው በሚል በመጀመሪያው የሥልጣን ዘመናቸው ከቻይና በሚገቡ ሸቀጦች ላይ ከፍተኛ ታሪፍ የጫኑት ትራምፕ ደግመው ወደ ሥልጣን የሚመጡ ከሆነ ታሪፉን በሦስት እጥፍ እንደሚጨምሩም አስታውቀዋል። ይህም ከቻይና ጋር ያለውን እና የንግድ ጦርነት በሚል የሚገለጸውን ሁኔታ ሊያባብስ እንደሚችል ተንታኞች በመናገር ላይ ናቸው። ፕሮፌሰር መሐመድ ጣይሮ ሌሎች የትራምፕ የውጭ ግንኙነት ሁኔታዎች ምን እንደሚመስሉ ተጨማሪ ይነግሩናል።
የትራምፕ የውጭ ግንኙነት ባይላተራል ነው። ባይላተራል ስልህ ትራምፕ እነዚህ ዓለም አቀፍ ማህበራትን አያምናቸውም። በተለይ ዩናይትድ ኔሽንስ፣ እነዚህ የክላይሜት አግሪመንት ስምምነቶች፣ እንደዚህ አይነት ነገር ትራምፕ አያምንባቸውም እና ይሄንን ትታ አሜሪካ ወደ ባይላተራል ሪሌሽንሽፕ ብትመለስ ትችላለች። የሁለት ሀገር ስምምነት ማለት ነው ይሄ
እያንዳንዱ ሀገር ጋር
በተናጥል ማለት ነው። ያ ሊሆን ይችላል። ሁለተኛ ደግሞ ከቻይና ጋር ፍጥጫ ሊሆን ይችላል። በዚህ አራት ዓመት እንደዛ አይነት በአንድ በኩል የአሜሪካን ጦር ብዙም አለመጠቀም፣ በሌላ ደግሞ ከቻይና ጋር ኮንፍሮንቴሽን መፈለግ በታሪፍ በምናምን እያለ ሁለቱን ባላንስ እንዴት እንደሚያደርግ እንግዲህ እናያለን። እንግዲህ የትራምፕ አፕሮች ትራንዛክሽናል ይሉታል። ትራንዛክሽናል ማለት ለምሳሌ አሜሪካን
በሰጥቶ መቀበል እንበለው፣
ሰጥቶ መቀበል፣ ከዛ ያለፈ ምንም ነገር የለም። ይሄ ኢኮኖሚክ ፕሮግረስ፣ ንጹህ ውሃ አላችሁ፣ የእናንተ ኢኮኖሚ እንዴት ነው፣ ሄልዝ ኬር ሲስተማችሁ፣ ለዚህ አለመጨነቅ ማለት ነው። ሶ አሜሪካ የምትፈልገው ነገር አለ፣ እሱን ካገኘች በቃ ከዛ አልፈን አንሄድም። ይሄ የሰው ልጆች መብት ምናምን ምናምን የሚባለው የነዚህ የግራ ዘመም ፖለቲከኞች መፈክር ስለሆነ እኛ እዛ ውስጥ የለንም ነው ትራምፕ። ይህ ነው ለምሳሌ ከኢትዮጵያ ጋር ለምሳሌ ነው የምልህ። አሜሪካና ኢትዮጵያ ያላቸውን ግንኙነት ስትሪክትሊ አሜሪካ ምንድን ነው የምትፈልገው፣ ኢትዮጵያ ከአሜሪካ ምንድን ነው የምትፈልጉት? ትራንዛክሽናል ማለት ከቢዝነስ እንዳያም እኛ ኢትዮጵያ ውስጥ ስለሚደረግ የሰብአዊ መብት ምንም አያገባንም፣ እሱ የነሱ ቢዝነስ ነው የሚል አይነት አፕሮች ይከተላል የሚል ግምት አለ። ሌላው ደግሞ ይሄ የሚሊተሪ ኮንፍሮንቴሽን በአንድ በኩል ከቻይና ጋር ኮንፍሮንቴሽን ሊኖር ይችላል፣ በሌላ በኩል ደግሞ ትራምፕን በመጀመሪያው ፕሬዚደንሲ እንዳየ ነው ብዙም የአሜሪካንን ጦር መጠቀም አይወድም፣ አይፈልግም። ያ እንዴት እንደሚሰራለት አላውቅም፣ ግን እንደዛ አይነት በአንድ በኩል የአሜሪካን ጦር ብዙም አለመጠቀም፣ በሌላ ደግሞ ከቻይና ጋር ኮንፍሮንቴሽን መፈለግ በታሪፍ በምናምን እያለ ሁለቱን ባላንስ እንዴት እንደሚያደርግ እንግዲህ እናያለን። እንግዲህ
በተጨማሪም ዶናልድ ትራምፕ በቅርብ ቀናት ውስጥ በይፋ እንደተናገሩት በዓለም ትልቋ ደሴት የሆነችውንና በአርክቲክ ውቅያኖስ ላይ የምትገኘውን ግሪንላንድ ከዴንማርክ መግዛት እንደሚሹ፣ የፓናማን መተላለፊያ መልሰው በአሜሪካ ቁጥጥር ስር እንደሚያደርጉ፣ እንዲሁም የሜክሲኮን ባሕረ ሰላጤ የአሜሪካ ባሕረ ሰላጤ በሚል መሰየም እንደሚሹ አስታውቀዋል። እነዚህ የትራምፕ የውጭ ጉዳይ ንግግሮች በሚቀጥለው ሳምንት ወደ ዋይት ሀውስ ከመግባታቸውም ቀደም ብሎ በዓለም መነጋገሪያ የሆኑ ጉዳዮች ሆነዋል። ለአሜሪካ ድምፅ እንግዳ ወልዴ ዋሽንግተን ዲሲ።
እንግዳ ወልዴን ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ ከቀደመው ጋር ተያያዥ ነው። የትራምፕ የኢኮኖሚ ፖሊሲ ምን ሊመስል ይችላል በሚል አስመሟየ ነው በዚህ ዙሪያ ያሰናዳው ዘገባ እንደሚከተለው ተቀናብሯል።
47ኛው የአሜሪካ ፕሬዚዳንት ሆነው የተመረጡት ዶናልድ ትራምፕ ወደ ዋይት ሀውስ ሊመለሱ ቀናቶች ብቻ ቀርተዋል። በቀጣዮቹ አራት ዓመታት ኢኮኖሚን በተመለከተ የተገብሯቸው ቃል በገቡባቸው ጉዳዮች ዙሪያም የአሜሪካ ድምፅ የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ በምጣኔ ሀብትና ቢዝነስ ጉዳይ የሚያማክረው ፕሪሳይስ የተሰኘ ተቋም ዋና ስራ አስኪያጅ አቶ ኢኖክ አሰፋ ዶናልድ ትራምፕ የአገር ውስጥ ኢኮኖሚ በተመለከተ ልክ እንደ መጀመሪያው የስልጣን ዘመናቸው ሁሉ አሜሪካ ትቅደም ወይም አሜሪካን ፈርስት ፖሊሲያቸውን ይተገብራሉ ብለው እንደሚጠብቁ ይናገራሉ።
የእሳቸው ዓላማ የአሜሪካን ሀገር ውስጥ ኢንዱስትሪ መከላከል ወይም ፕሮቴክት ማድረግ ላይ የተመሰረተ ፖሊሲ ነው። ይህም ደግሞ የአምራች ኢንዱስትሪዎችን ወይም ማኒፋክቸሪንግ ኢንዱስትሪስ የምንላቸውን የአሜሪካ ኢኮኖሚ ሲያጣ ለ3ና 4 አስርት ዓመታት ስለቆየ አሁን መልሰው ወደ አሜሪካ የማስገባት ዓላማ የያዙ ነው የሚመስለው።
ዶናልድ ትራምፕ የአሜሪካን ኢኮኖሚ ያጠናክራሉ ያሏቸውን የታክስ ማሻሻያዎችንና የመንግስትን ወጪ ቅነሳ የኢኮኖሚ ፖሊሲዎችን እንደሚተገብሩ የሚናገሩት ደግሞ በማክማስተር ዩኒቨርሲቲ የአስተዳደራዊ ጥናት ረዳት ፕሮፌሰርና በብሩኪንግ ኢንስቲትዩት የግሎባል ኢኮኖሚና ልማት ፕሮግራም ተመራማሪ የሆኑት ዶክተር አዲሱ ላሽተው ናቸው።
በ2017 ዓ ም የታክስ ሪፎርም አድርገዋል። በዛ ወቅት ለምሳሌ የንግድ ተቋማት የትርፍ ታክስ ሬት በአሜሪካ ከ35% አወርዶ 21% አድርሰውታል። ያንኑ በመቀጠል አሁን ደግሞ ወደ 15% የማድረስ ሀሳብ አላቸው። የግለሰቦችን የገቢ ታክስም እንደዚሁ ስትሪምላይን የማድረግ ብራኬቶቹን ቀንሰው ቀላል የማድረግ ሀሳብ አላቸው። ይሄ አንደኛው የአገር ውስጥ የፖለቲካ አጀንዳቸው ነው። ሁለተኛው ነገር የንግድ አስተዳደር ህጎችን ማቃለል እና ሲምፕሊፋይ ማድረግ የሚል ፖሊሲ አላቸው። ይሄ እንግዲህ ያው ዲሞክራቶች በአንድ በኩል ለኮንሱመር ጥቅም በሚል የካምፓኒዎች ላይ ህግጋትን የማብዛት ቴንደንሲ ያላቸው እና ይህንን አጥሎ የአሜሪካ የንግድ ተቋማት ተፎካካሪ እንደሆኑ ኮምፒት ማድረግ እንዲችሉ የአስተዳደራዊ በርደናቸውን ወይም ጫናቸውን መቀነስ የሚል ነው። ዳጅ በፕሬዚደንት ትራምፕ የተቋቋመ ሆኖ ነገር ግን በኢሎን ማስክ እና በቪቬክ ራማስዋሚ የሚመራ ተቋም ነው። ይሄ ሰማይ ኦቶኖመስ የሆነ አቋም ዋና ዓላማው የመንግስት ተቋማትን የአስተዳደር ህግ መቀነስ፣ በተጨማሪ ደግሞ የመንግስትን ወጪ መቀነስ የሚል ነው። ምክንያቱም ታክሱን ከቀነስከው የመንግስት ተቋማት የገንዘብ አቅም ዝቅተኛ ነው የሚሆነው። ከዛ ጋር በተያያዘ የወጪ አቅማቸውን መቀነስ አለበት እና ያንን ስቴም ላይ ነው ማለት አቋም አላቸው።
ለሁለተኛ ዙር የስልጣን ዘመን ወደ ነጩ ቤተ መንግስት የሚመለሱ ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከተገበሯቸው የኢኮኖሚ ፖሊሲዎች መካከል ቻይናን ጨምሮ ከተለያዩ ሀገራት በሚገቡ ምርቶች ላይ የግብር ጭማሪ ማድረግ ይገኝበታል። በአሁኑ የስልጣን ዘመናቸውም ቻይና ላይ የ10%፣ ሜክሲኮና ካናዳ ላይ ደግሞ በተመሳሳይ የ25% ወደ አሜሪካ በሚገቡ ምርቶቻቸው ላይ አሁን ከሚከፍሉት ተጨማሪ ግብር ለመጣል እቅዱ እንዳላቸውም አሳውቋል። የምጣኔ ሀብት ባለሙያው አቶ ሄኖክ ግን ይህ ፖሊሲ የሚተገበር ከሆነ የዋጋ ንረቱን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ።
አሜሪካ ከውጭ ነው ብዙ ዕቃ ከውጭ ነው የምታስገባው እና ይሄ ትሬድ ዴፊሲት የምንለው ማለትም ወደ ውጭ የምታወጣው ገንዘብ እና ከውጭ የሚመጣ እቃ ለመግዛት የምታወጣው ገንዘብ እና አሜሪካ ራሷ ልካ የምታስገባው ገንዘብ ባላንስ የላቸው፣ የሚበዛው ወደ ውጭ የምታስወጣው ነው እና ይሄንን ዶናልድ ትራምፕ መቀነስ ወይም መቀየር ይፈልጋሉ። እንደ አንድ ኢኮኖሚ ዓላማ የያዙት አካሄድ ነው። ይሄ ግን መጨረሻ ላይ ምንድን ነው ሊፈጥር የሚችለው? ወደ ሀገር ውስጥ የሚገቡ እቃዎችን ዋጋ በደንብ ኢንፍሌት የማድረግ ቻንስ ያለው ይመስለኛል፣ ወይም ሊያባብሰው እንደሚችል ይሰማኛል። አሁንም እንግዲህ በሂደት የምናየው ነው፣ ምክንያቱም በግልጽ አናውቀውም። አንዳንድ ሀገራት ለምሳሌ ኦልሬዲ መለሳለስ የጀመሩበት ነገር አለ እና ምናልባትም ይሄ ኔጎሽዬሽን ነው የሚለው አካሄድ እውነት ከሆነ እና ሀገራቱ ተለሳልሰው ከፕሬዚዳንት ዶናልድ ትራምፕ ጋር የሚስማሙ ከሆነ ኢምፓክት ብዙ ላይኖረው ይችላል።
ወደ አሜሪካ በሚገቡ ምርቶች ላይ የሚጣሉ ግብሮች እየቀነሰ በመጣው የዋጋ ንረት ላይ አሉታዊ ተጽዕኖ ሊኖራቸው እንደሚችል የሚስማሙት ዶክተር አዲሱ በበኩላቸው ሌሎች ትራምፕ ያስተዋወቋቸው የኢኮኖሚ ፖሊሲዎች ግን ውጤት ማምጣት የሚችሉ እንደሚሆኑ ያምናሉ።
ያ እነዚህ ፖሊሲዎች ያው ቢዝነስ ፍሬንድሊ ወይም ደግሞ ካምፓኒዎች የሚወዷቸው አይነት ፖሊሲዎች ናቸው። ስቶክ ማርኬቱን ካየው ፕሬዚደንቱ ከተመረጡ በኋላ ወደ ላይ ጨምሯል። ምን ማለት ነው? ይሄ ካምፓኒዎቹ ለወደፊቱ ትርፋማነታችን ይጨምራል፣ ምርታማነታችን ይጨምራል የሚል አቋም አላቸው። አይ ቲንክ ያ የማይሆንበት ምክንያት ያለ አይመስለኝም። ብዙ ካምፓኒዎች ከሬጉላቶሪ ከአስተዳደራዊ ጫናዎች ነፃ ሆነው ማደግ መቼ የሚችሉ ከሆነ ኢኮኖሚውን የማምረት አቅም ይጨምራል።
በቀጣዮቹ 4 ዓመታት ፕሬዚዳንት ትራምፕ ከአፍሪካ ሀገራት ጋር ሊኖራቸው የሚችለው ግንኙነትን በተመለከተ የጠየቅናቸው የምጣኔ ሀብት ባለሙያዎቹም የንግድ ትብብሮቹ ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነቶች ላይ ሊያተኩሩ እንደሚችሉ ይናገራሉ። ዶክተር አዲሱ ላሽተው
በመርህ የተመረኮዘ ለአፍሪካ የረጅም ጊዜ ተጠቃሚነት ላይ የሚያተኩር የፖሊሲ አጀንዳ ያራምዳሉ ተብሎ አይታሰብም። ስለዚህ ሊሆን የሚችለው አፍሪካ ሀገሮች ጋር አንድ በአንድ በተናጠል በአሜሪካ ኢኮኖሚ በሚመች መልኩ የንግድና የኢንቨስትመንት ስምምነቶችን ሊፈራረሙ ይችላሉ። በተለይ ደግሞ ቻይና ጋር በአሜሪካ ካላት ተፎካካሪነት አንጻር የተፈጥሮ ሀብት የምንላቸው ሀገሮች ጋር ከቻይና ጋር ለመፎካከር በሚመች መልኩ እንደነ አንጎላ አይነት፣ ናይጄሪያ አይነት ነዳጅ እና ሌሎች ምርቶች የሚያመርቱ ሀገሮች ጋር ጥሩ አይነት ፖሊሲ ሊያራምዱ ይችላሉ። ከዛ ውጭ ግን ለአፍሪካ ኢንቨስትመንት የንግድ መፍሰስ ጠቃሚ ሊሆኑ የሚችሉ ፖሊሲዎች ያራምዳሉ ተብሎ አይታሰብም።
የአሜሪካ በአፍሪካ ላይ የምትከተለው ፖሊሲ የቻይናና ሩሲያ በአህጉሪቱ ያላቸውን መስፋፋት መገደብ ላይ ብቻ ያተኮረ ነው የሚሉት አቶ ሄኖክ በበኩላቸው ዶናልድ ትራምፕ በቀጣዮቹ 4 ዓመታትም የተለየ ትኩረት ለአህጉሪቱ ይሰጣሉ ብለው እንደማያምኑ ይናገራሉ።
አፍሪካ ላይ በአጠቃላይ የቻይና ቤልት ኤንድ ሮድ ኢኒሼቲቭ የሚባለው ጥሩ ሄዷል እና ብንመለከተው ባለፉት 20 ዓመታት ውስጥ ለምሳሌ ከአሜሪካ የበለጠ ተጽዕኖ ለመጫን ችላለች ቻይና። የአሜሪካ ፖሊሲ አሁንም ትንሽ ደካማ ነው እንደኔ አስተያየት። አሁንም ራሱ ሲመጣ ወይ ሚኔራል ፍለጋ ነው ወይ ደግሞ ቻይናና ራሻን ለማባረር የመጣ ፖሊሲ ነው። መሆን የነበረበት የአፍሪካን ሕዝብ አስፒሬሽን ተከትሎ ጥሩ የሆነ ምንድነው ፓርትነርሽፕ መፍጠር ቢችሉ ኖሮ ያ ነበረ እንግዲህ ኢንፍሉዌንስን የአሜሪካን ኢንፍሉዌንስ ሊጨምርላቸው የሚችለው።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ ደግሞ በዋና አዘጋጅነቱ አብረናችሁ አምሽተናል። መልካም ጊዜ ይሁንላችሁ። መልካም ምሽት።